ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ልክ እንደ ታክሲው እንደ አውቶቡሱ ሙሉ ነው። መስታወት አድራጋውም እዚህ ጋቢና አብራኛለች።
ሰላም እንደምናመሻችሁ። በዛሬው ጋቢና ዝግጅታችን የቀድሞ የሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ በከፍተኛ ፍርድ ቤት ጥፋተኛ ተብሎበት የነበረው የሽብር ወንጀል ተሽሮ መደበኛው ክስ እንዲጸና ተወሰነ።
የወንጀል ድርጊት አልተፈጸመም። ዮናታን በፌስቡክ ከጓደኞቹ ጋር ያደረገው ልውውጥ ሐሳቡን በነጻነት የመግለጽ መብቱን ተጠቅሞ ሐሳቡን ያካፈለበት እንጂ ከዛ ያለፈ በህትመት የወጣ የሽብርተኝነት ማበረታታት ድርጊትም አይደለም፣ ሌላም ወንጀል አይደለም።
ጠበቃው ፈጽሞ መታሰር የለበትም ሲሉ ነው የሚከራከሩት። በሌላ ዜና በኢትዮጵያ በኦሮሚያና ሶማሌ ክልሎች የተፈጠረው ግጭት መረጋጋት ማሳየቱን የተናገረው የሀገሪቱ መንግስት ሰሞኑን ለሰዎች ሞት ምክንያት የሆነ ግጭት መኖሩን ገለጸ።
አሁን ሰሞኑን በተፈጠረው ግጭት የሰው ህይወትም እንደጠፋና ንብረትም እንደወደመ ያለን መረጃ ያሳያል። ይህንንም ግን ፈጥኖ በመድረስ ቁጥጥር ስር ለማዋል የተሰራ ስራ አለ።
የኢትዮጵያ መንግስት ቃል አቀባይ አቶ ነገሬ ሌንጮ ናቸው። በውጭ ሀገር የሚኖሩ ኢትዮጵያውያን ከሀገር ውስጥና ዓለም አቀፍ አጋሮች ጋር የጣና ሐይቅን ከአረምና ብክለት ለመከላከል እየሰሩ ነው።
የጣና ክፍልን የሚሸፍን የእምቦጭ ስርጭት አለ። ይህም በሄክታር 5030 ሄክታር የሸፈነ የእምቦጭ ስርጭት አለ። እነዚህ አካባቢዎች ላይ ያለውን እነዚህ በ20 ቀበሌዎች ውስጥ በተለይ ደግሞ በዋነኛ ተጠቁት 18 ቀበሌዎች ላይ ያለውን እምቦጭ ሙሉ ለሙሉ ለማስወገድ ቢያንስ 3 ማሽኖች ያስፈልጋሉ።
ሁሉንም ከዝግጅታችን ታገኛላችሁ። ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እየተቀበልን ነው። ጋቢና ቪኦኤ የአዲሱ ትውልድ ድምፅ፣ አብራችሁን ካድማስ ተሻገሩ። ዜና እናስቀድም። ዩናይትድ ስቴትስ ኤች አይቪን ለመቆጣጠር ባደረገችው ጥረት ግዙፍ ውጤት ማስመዝገቧ ተገልጿል። ጸረ ኤች አይቪ ኤድስ መድኃኒቶችን ለሚያስፈልጋቸው በማዳረስ በኩልም የጎላ ስራ መከናወኑን የተባበሩት መንግስታት ድርጅት ጸረ ኤድስ መርሃ ግብር ዩኤንኤድስ አስታውቋል። የመንግስታቱ ድርጅት ግብ በመጪዎቹ 12 ዓመታት ውስጥ ዓለም አቀፉን ወረርሽኝ ፍጻሜ ላይ ለማድረስ ነው።
ግብጽ ውስጥ የሚገኙ ሱፊ ሙስሊሞች ምንም እንኳ ሀገሪቱ ሳይናይ መስጊድ ውስጥ በደረሰውና ለ305 ሰዎች ሞት ለሌሎች 128 ሰዎች ደግሞ መቁሰል ምክንያት በሆነው ግድያን እያገገመች ብትሆንም የነቢዩ መሐመድን ዓመታዊ የልደት በዓል እንደሚያከብሩ አስታውቀዋል። ለዚያ ባለፈው አርብ ለደረሰው ጥቃት ግን እስካሁን ኃላፊነት የወሰነ ወገን አልተገኘም። ሱፊዎች የነቢዩን የልደት ቀን በመጪው አርብ በመላ ሀገሪቱ ለማክበር ያቀዱ ቢሆንም በተለየ ግብጽ ውስጥ ታዋቂና ዝነኛ በሆነው በካይሮ አልሁሴን መስጊድ ከፍ ባለ ድምቀት እንደሚከበርም አስታውቀዋል።
የሮማው ርዕሰ ሊቃነ ጳጳሳት አባ ፍራንሲስ በሮሂንጋ ሙስሊሞች የተፈጠረውን ቀውስ መፍትሄ ለማፈላለግ ዛሬ ሰኞ ሚያንማር መግባታቸው ተሰማ። አቡኑ የሮሂንጋ ሙስሊም ፍልሰተኞች የተሰደዱባትን ባንግላዴሽን ባለፈው ሐሙስ መጎብኘታቸው ይታወሳል። የአቡኑ ጉብኝት ስደተኞቹ ያሉበትን መጠለያ ጣቢያ ባካሄዱትም ባንግላዴሽ ከተማ ውስጥ ዳካ ውስጥ የሚገኙ ጥቂት የቡድኑ አባላት ጋር እንደሚገናኙም ታውቋል። አመጣጤ የእርቅና የሰላም መልእክት ያለበትን የኢየሱስ ክርስቶስን ወንጌል ለማወጅ ነው ሲሉ አባ ፍራንሲስ በቫቲካን ሬዲዮ ጣቢያ በሰጡት መግለጫ ተናግረዋል። ጉብኝቴ አሉ አቡኑ አክለውም የሚያንማር ካቶሊክ ማህበረሰብን የእግዚአብሔር አምልኮና በወንጌል ላይ ያለውን እምነት ለማጽናት ነው ብለዋል። በቅርብ ሳምንታት ውስጥ በሚያንማሯ ራኬኔ ውስጥ ያለውን አመጽ ሸሽተው ወደ ባንግላዴሽ የተሰደዱ በመቶ ሺህ የሚቆጠሩ የሮሂንጋ ሙስሊም ስደተኞች እንዲመለሱ በሚያንማርና ባንግላዴሽ ስምምነት አድርገው እንደነበር ይታወሳል።
በመጨረሻም የፓኪስታኑ ፌደራል የፍትህ ሚኒስትር ለሶስት ሳምንታት ከዘለቀ የእስልምና ተከታዮች ተቃውሞ በኋላ ስልጣናቸውን ለቀቁ። ተቃውሞዎቹ ዋና ከተማዋን ከሌላው የሀገሪቱ ክፍል ጋር የሚያገናኙ መንገዶች ዘግተው እንደነበርም ታውቋል። በተለይ ያለፈው ቅዳሜ አመጽ የተቀላቀለበት ሁኔታ በመከሰቱ ከመቶ በላይ የፖሊስ አባላት እንዲሁም አያሌ ተቃዋሚዎች የመቁሰል አደጋ ደርሶባቸው ነበር። ለዛሬ ያዝንላችሁ አጠር ያሉ ዜናዎች እነዚህ ነበሩ። ወደ ቀሪ የጋቢና ዝግጅቶቻችን ልምራችሁ።
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ሄኖክ ሰማእግዜርና
እኔም መስታወት አራጋው አብረን ከአድማስ እንሻገር እንላችኋለን።
ጋቢና ቪኦኤ ሌትስ ክሮስ ቦንደሪስ ቱጌዘር።
የቀድሞ የሰማያዊ ፓርቲ የህዝብ ግንኙነት ኃላፊ አቶ ዮናታን ተስፋይ በከፍተኛ ፍርድ ቤት ጥፋተኛ ተብሎበት የነበረው የሽብር ወንጀል ተሽሮ በመደበኛ ወንጀል ድንጋጌ ተፈረደበት። አስቀድሞ የተፈረደበት የቅጣት ውሳኔም በሶስት ዓመት ቀንሷል። የአቤት ባይ ጠበቃው ውሳኔው ከበታች ፍርድ ቤት ከተሰጠው የተሻለ ቢሆንም አሁንም ቅሬታ እንዳላቸው አስታውቀዋል። መለስካቸው አመሃ ዝርዝሩን ከአዲስ አበባ ልኳል።
የፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት በቀድሞ ሰማያዊ ፓርቲ ህዝብ ግንኙነት ኃላፊ አቶ ዮናታን ተስፋዬ ላይ የበታች ፍርድ ቤት በተከሰሰበት የጸረ ሽብር ወንጀል የሕግ ድንጋጌ ጥፋተኛ ነው ሲል ያስተላለፈበትን ውሳኔ ሻረ። ቀደም ሲል የፌዴራሉ ከፍተኛ ፍርድ ቤት አቶ ዮናታን ተስፋዬ ሽብርተኝነትን አበረታቷል በሚል በቀረበበት ክስ የአቃቢ ሕግን ማስረጃ በበቂ ሁኔታ አላስተባበለም ወይንም አልተከላከለም በሚል ጥፋተኛ ነው ብሎት ነበረ። ከዚያም ተከትሎ ፍርድ ቤቱ በአቶ ዮናታን ተስፋዬ ላይ የስድስት ዓመት ከስድስት ወር እስራት ቅጣት ጥሎበታል። አቶ ዮናታን ተስፋዬ በጠበቃው አቶ ሽብሩ በለጠ አማካይነት በተሰጠበት ውሳኔ ቅር በመሰኘት ለፌዴራሉ ጠቅላይ ፍርድ ቤት ይግባኝ ሰሚ ችሎት አቤቱታውን አቅርቧል። አቶ ሽብሩ በለጠን አቤቱታውን ለአድማጮች እንዲያስታውሱልኝ ጠይቄያቸዋለሁ።
አንደኛ፣ የወንጀል ድርጊት አልተፈጸመም። ዮናታን በፌስቡክ ከጓደኞቹ ጋር ያደረገው ልውውጥ ሐሳቡን በነጻነት የመግለጽ መብቱን ተጠቅሞ ሐሳቡን ያካፈለበት እንጂ ከዛ ያለፈ በህትመት የወጣ የሽብርተኝነት ማበረታታት ድርጊትም አይደለም፣ ሌላም ወንጀል አይደለም። ስለዚህ በነጻ እንዲሰናበትልን፣ አንድ በነጻ ሊሰናበት አይገባም የሚባል ከሆነ ድርጊቱ የሽብርተኛ ድርጊት አለመሆኑን ፍርድ ቤቱ አረጋግጦ የሽብርተኝነት ድርጊት አይደለም በማለት ድርጊቱ የሚመጥነው ልክ ጥፋተኛ እንዲል፣ በሌላ በኩል ደግሞ በሽብርተኝነትም የተሰጠው የቅጣት ውሳኔ ቀደም ሲል ስድስት ዓመት ከስድስት ወር በጣም ይበዛ ነበር። ስድስት ማቅለያዎችን አቅርበን ነበር። ሶስቱን ብቻ ነው የስር ፍርድ ቤት ወስዶ የነበረው። በስር ፍርድ ቤት ድርጊቱን የድርጊት አፈጻጸሙን ቀላል ካለ በኋላ ግን የቅጣት ማቅለያ ስድስት አቅርበን ሶስቱን ወስዶ ሶስቱን ያልተቀበለበትን ምክንያት እንኳ ሳይገልጽ መወሰኑ አግባብ አይደለም የሚል ነበር።
ጠቅላይ ፍርድ ቤቱ በነጻ ይሰናበትልን የሚለውን አማራጭ አልተቀበለውም። ይሁንና የስር ፍርድ ቤቱ አቶ ዮናታንን ጥፋተኛ ያለው ድርጊቱን በሚመጥን አንቀጽ አይደለም በማለት ከጸረ ሽብር ሕጉ አውጥቶ በመደበኛው የወንጀል ሕግ ጥፋተኛ ሊባል ይገባል ሲል ወስኗል። ጥፋተኛ የተባለበትንም የሕግ አግባብ ፍርድ ቤቱ ከሰጠው ትንታኔ አኳያ አቶ ሽብሩ አብራርተዋል።
የሽብር ድርጊት አይደለም ከተባለ ድርጊቱ ምን ሊሆን ይገባል ብሎ መርምሯል። በዚሁ መሰረት ዮናታን በፌስቡክ ከጓደኞቹ ጋር የገለጻቸው ሀሳቦች ከህገ መንግስቱ አንቀጽ 29 እና ኢትዮጵያ ከተቀበለቻቸው ዓለም አቀፍ ስምምነቶች አኳያ ገደቡን አልፏል ብሎ አስቀምጧል። ገደቡን ስላለፈ ምን ይሁን የሚለውን አያይዞ በመደበኛ የወንጀል ህጉ አንቀጽ 257 መሰረት በአድማን መገፋፋት ጥፋተኛ ብሎታል።
ፍርድ ቤቱ የሰጠውን ውሳኔ ተከትሎም በአቶ ዮናታን ተስፋዬ ላይ ቀደም ሲል በበታች ፍርድ ቤት የተጣለውን የስድስት ዓመት ከስድስት ወር ቅጣት ሽሮ ተከሳሽ እጁ ከተያዘበት ጊዜ ጀምሮ በሚታሰብ ሦስት ዓመት ከስድስት ወር የእስር ቅጣት ጥሎበታል። በአጠቃላይ በውሳኔው ላይ የተሰማቸውን ስሜት እንዲያካፍሉን አቶ ሽብሩ በለጠን ጠይቄያቸዋለሁ።
እኔ ወደዚህ ይግባኝ ስመጣም ሆነ መጀመሪያ በስር ፍርድ ቤት ስከራከር ድርጊቱ ከሽብር ጋር የሚያያይዘው ነገር የለም ነው። ይህንን በዚህ ፍርድ ቤትም በመረጋገጡ አንድ ነገር ነው። ሌላኛው ይሄ ለፐብሊክ የተለቀቀ አይደለም፣ ከጓደኞቹ ጋር ሀሳቡን የገለጸበት ነው ብለን ነበር። ለህዝብ በአደባባይ የተለቀቀ አይደለም፣ በህትመት የተሰራጨ አይደለም። ከህትመት ይልቅ መልእክት ነው። ይሄ የድረገጽ የጓደኛሞች ጉዳይ ነው። ያንን ደግሞ በማስረጃ አስረድተነዋል። በዚህ ረገድ እንደዚህ ለህዝብ የተደረገ የተላለፈ ተደርጎ መወሰዱ ደስ አላሰኘኝም። ቅሬታም አለኝ፣ ግን በዝርዝር ውሳኔውን ላይ ፈልጋለሁ። ቁጣቱ መቀነሱ አንቀጹ ከሽብርተኝነት መውጣቱ ይሄ የጠየቅነው አንዱ ዳኝነት ነው። በአማራጭ የጠየቅነውም ቢሆን ከሞላ ጎደል በዚህ መልኩ የተሰጠው ውሳኔ ከከፍተኛው በጣም የተሻለ ነው። ግን አሁንም ቢሆን ሙሉ ይዘቱን የውሳኔውን ማየት ያስፈልጋል። ከዛ ውስጥ ደግሞ በሚቻለው መጠን በተለይ ይሄ ከጓደኞቹ ጋር የተለዋወጠው መልእክት በህትመት እንደፈጸመው ተደርጎ የመወሰዱ ጉዳይ እና በሐሳብን በነጻነት የመግለጽን ጉዳይ በተመለከተ ደግሜ በአጽንኦት ላየው የምፈልገው ነገር ነው። ከሽብርተኝነት ህጉግ መውጣቱ ጥሩ ነገር
እንደው ምናልባት የፍርድ ውሳኔ ካነበቡና በትክክል በዝርዝር ከተመለከቱት በኋላ ቅሬታው አሁንም ከፍተኛ ከሆነና ደንበኛውም ፈቃዱ ከሆነ ለሌላ ቤቷ የሚያዘጋጅ ነገር ነው ነገር?
አዎ፣ እንግዲህ አሁን የይግባኝ ስርዓቱ አልቋል። ነገር ግን የውሳኔውን ይዘት በዝርዝር ከተመለከት ነው በኋላ መሰረታዊ የህግ ትርጉም ስህተት ካለ ወደ ሰበር የሚከድበት ሁኔታ አለ። ያንን ለማለት ግን አሁን አስቀድሞ ውሳኔውን በዝርዝር ማየት ያስፈልጋል።
በጣም አመሰግናለሁ። ትሽ
በጣም አመሰግናለሁ።
እየተከታተላችሁ የምትገኙት ጋቢና ቪኦኤ ነው። ወደሚቀጥለው ዘገባችን የምናልፈው በኦሮሚያና በሶማሌ ክልል አዋሳኞች ወረዳዎች ሰሞኑን በተካሄዱ ግጭቶች የሰው ህይወት መጥፋቱን የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ ተናግረዋል። በሀገሪቱ ያለው አጠቃላይ የሰላምና የጸጥታ ሁኔታ ግን መሻሻል ማሳየቱን ነው ሚኒስትሩ ዶክተር ነገሪ ሌንጮ ያመለከቱት። እስክንድር ፍሬው ከአዲስ አበባ ዝርዝሩን ይዟል።
የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ ለሀገር ውስጥ ጋዜጠኞች በሰጡት መግለጫ ልዩ ልዩ ወቅታዊ ሁኔታዎችን አንስተዋል። ከነዚህ አንዱ ደግሞ የሀገሪቱ የሰላምና የጸጥታ ሁኔታ ነው። ሁኔታው ተሻሽሏል ሲሉ ነው ሚኒስትሩ ያብራሩት።
በየቦታው ስንሰማቸው የነበረው የሰላምና መረጋጋት ጋር የተያያዘው ችግር አሁን በጥሩ ሁኔታ መሻሻል እንዳለና ዜጎቻችን የልማት ስራ ላይ ተጠናክሮ እየሰሩ እንዳለ የሚያሳይ መልእክት ነው። ከፌደራል ፖሊስ ያገኘነው መረጃም የሚያሳየው ማለት ነው። በተለይም ደግሞ ባለፈው በኦሮሚያ አንዳንድ ዞኖች በተለይም በብድለ እንዲሁም አንዳንድ አካባቢዎች የነበሩት አለመረጋጋቶች ነበሩ። ይሄንን ግን ሰላም ወዳዱ ህዝብ ይሄንን ችግር ራሱ ቀድሞ በመከላከል ችግር የደረሰባቸውን አካላትም ደግሞ መልሶ በማቋቋም ትልቅ ስራ ተሰርቷል ማለት ነው። በዚህ አጋጣሚ የሀገር ሽማግሌዎች፣ አባገዳዎች፣ የሃይማኖት አባቶች በዚህ ሂደት ላይ ያሳዩት ህዝባዊነትና ሰላም ወዳድነታቸው ለሀገር አንድነት ያላቸው ተቆርቋሪነት የሚያስመዘግናቸው እንደሆነ ነው በመንግስት በኩል ያለው።
ሰሞኑን በኦሮሚያና ሶማሌ ክልል አዋሳኝ ወረዳዎች በተከሰተ ግጭት 20 ሰዎች መሞታቸውን የተለያዩ ዘገባዎች አመልክተዋል። ግጭት መከሰቱንና የሰው ህይወት መጥፋቱን የተናገሩት ሚኒስትሩ ቁጥር ግን አልጠቀሱም።
አሁን ሰሞኑን በተፈጠረው ግጭት የሰው ህይወትም እንደጠፋና ንብረትም እንደወደመ ያለን መረጃ ያሳያል። ይሄንን ግን ፈጥኖ በመድረስ ቁጥጥር ስር ለማዋል የተሰራ ስራ አለ። ለወደፊት ግን ዜጎቻችን በሁለቱም ክልሎች ያሉት ትኩረት ሰጥቶ ሰላምና አንድነትን በማስቀደም የጸጥታ አካላቱም ደግሞ የታጠቀው አካል ማንኛውም አካል ዜጋን በብሔርና በሃይማኖት ከመለየት እያንዳንዱ ዜጎቻችን የራሳችን ዜጎች እንደሆኑ በማየት ከጥቃት መከላከል እንዳለባቸው ነው መግለጽ የምንፈልገው።
በሁለቱም ክልሎች ተከስተው በነበሩ ግጭቶች እጃቸው እንዳለበት የተጠረጠሩ ግለሰቦችም በቁጥጥር ስር እየዋሉ መሆኑን ሚኒስትሩ ዶክተር ነገሪ ሌንጮ አብራርተዋል።
ከዚህ ጋር በተያያዘ በኦሮሚያ በኩል በአጠቃላይ 98 የሚሆኑ ተጠርጣሪዎች በተለይም ደግሞ በምስራቅ ሐረርጌ የነበረው አወዳይ ግጭት እና መሰል ግጭቶች ውስጥ የተሳተፉት በአጠቃላይ ቁጥጥር ስር የዋሉበት ሁኔታ ነበረ። ከነዚህ ውስጥ 54ቱ በክልሉ የተያዙ ነበሩ። 54 ተጠርጣሪዎች በኦሮሚያ ክልል ጸጥታ አካል ቁጥጥር ስር የዋሉበትና ለፌደራል ተላልፎ ተጥቶበት ሁኔታ ነበር። 44ቱን ደግሞ ያንን ግጭት ለማርገብ በተሰማሩበት ጊዜ ወዲያውኑ በግጭት የተሳተፉ የፌደራል ፖሊስ እና የመከላከያ ሰራዊት ቁጥጥር ስር ያዋላቸው ነበሩ። በአጠቃላይ እንግዲህ 98 ናቸው። ከ98ቱ ግን 54ቱ በፌደራል ፖሊስ ምርመራ ስር ናቸው። ቀሪው ግን 44ቱ የፌደራል ሳይሆን የክልል ጉዳይ ስለሆነ ወደ ክልል እንዲሄዱና በክልል እንዲታይ እየተደረገ ያለበት ሁኔታ አለ። በተመሳሳይ ሁኔታ በኢትዮጵያ ሶማሌ በኩል በፌደራል ፖሊስ በኩል የተለዩ 29 ተጠርጣሪዎች ነበሩ። እንግዲህ ይሄ መረጃ ሁለቱም ከፌደራል ፖሊስ ያገኘነው መረጃ የሚያሳየው ነው። 29 ተጠርጣሪዎች ተለይቷል። ከ29 ውስጥ እስካሁን 5 ሰዎች በቁጥጥር ስር እንደዋሉና ቀሪ 24ቱን በቁጥጥር ስር ለማዋል የፌደራል ፖሊስ ክትትል እያደረገ መሆኑን መረጃውን አድርሶናል። በዚህ በኩል እንግዲህ እንደምታወቀው ሰዎችን ዜጎቻችንን በማፈናቀልም ይሁን የግድያ ወንጀል በመፈጸም የአካል ጉዳት በማድረስ ንብረት በማውደም የተጠረጠሩት ከዚህም በላይ እንደሆኑ ነው የሚታወቀው በኢትዮጵያ ሶማሌ በኩልም ማለት ነው። ስለዚህ በመንግስት በኩል ያለው መልእክት የፌደራል ፖሊስም እያስተላለፈ ያለው መልእክት የሚያሳየው ተጠርጣሪዎችን ወደ ህግ የማቅረብ የክልሎችም ድርሻ እንደሆነና የአማራሩ ብቻ ሳይሆን ደግሞ የህዝቡም በአጠቃላይ የዜጎቻችን ድርሻ እንደሆነና እነዚህ ተጠርጣሪዎች በማጋለጥም ወደ ህግ እንዲቀርቡ በማድረግ አስፈላጊውን ትብብር እንዲያደርጉ ለማስተላለፍ ነው ምንፈልገው ማለት ነው።
በቁጥጥር ስር ከዋሉ ተጠርጣሪዎች መካከል በተለያየ ደረጃ ያሉ የክልል አመራሮችና የጸጥታ አካላት ይገኙበት እንደሆነ የተጠየቁት ሚኒስትሩ ለጊዜው ያንን ማረጋገጥ እንደማይችሉ ነው የጠቆሙት። የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ መግለጫውን የሰጡት በየአመቱ እንደሚሆነው ሁሉ የብሔር ብሔረሰቦች ቀን ህዳር 29 ሊከበር ዝግጅቱ እየተጠናቀቀ ባለበት ወቅት ነው። በህገ መንግስቱ የሰፈረውና ላለፉት 26 አመታት ሲተገበር የቆየው ቋንቋን መሰረት ያደረገ ፌዴራሊዝም አንድነትን አላጠናከረም ሲሉ ተቃዋሚዎች ተቻሉ። በዚህ የፌዴራል አወቃቀር ምክንያት ከአንድነት ይልቅ ልዩነት ሲነገር መቆየቱን እየታዩ ያሉ ግጭቶችም የዚህ ውጤቶች መሆናቸውን ይጠቅሳሉ ተቃዋሚዎቹ። ከተቃዋሚዎች የሚሰነዘረውን ትችት በመጥቀስ የጠየኳቸው ሚኒስትሩ ግን ሁኔታው መሬት ላይ ያለውን እውነታ እንደማያሳይ ነው የተናገሩት።
ተቃዋሚዎች የሚያነሱት የፌደራሊዝምን የሚገልጹበት ሁኔታ በአንድ ዲሞክራሲያዊ ሀገር ውስጥ የሚጠበቅ ነው፣ ልዩነታቸው የሚጠበቅ ነው። ምክንያቱም ስልጣን ለማያዝ በመኩሩበት ጊዜ የሌለ ሳይሆን ያለውን አጀንዳ በማድረግ በራሳቸው በሚፈልጉት አንግል በመቅረጽ ነው ህዝቡን ለማሳመን የሚሰሩት ማለት ነው። መንግስት እንደሚገልጾ ከሆነ ከመንግስት የሚለዩበት ሁኔታ ስለሌለ ይሄ በአንድ በኩል መታወቅ ያለበት ነው። ይሄ ግን በእነሱ በኩል የሚገለጸው ሁሉ እውነት ነው፣ በተለይም ደግሞ ይሄንን ችግር ያመጣው ፌደራሊዝሙ ነው ብሎ መደምደም ደግሞ ትክክል አይደለም። ሁኔታውንና የነሱን የፖለቲካ ኮሙኒኬሽን ስትራቴጂ ለይቴም ማየት አለብን ማለት ነው። ህዝቡም ቢሆን ይሄንን በትክክል ለይቶ ማየት አለበት።
የመንግስት ኮሙኒኬሽን ጉዳይ ጽፈት ቤት ኃላፊ ሚኒስትር ዶክተር ነገሪ ሌንጮ በሳምንቱ መጨረሻ በሰጡት መግለጫ በወቅታዊ ጉዳዮች ላይ ለተነሱ ሌሎች ጥያቄዎችም ምላሽ ሰጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። Thank you.
የጋቢና ጉዟችን ከአሜሪካ ድምፅ ሬዲዮ ይቀጥላል። ወደ ተከታዩ ዘገባችን እንለፍ። በውጭ ሀገር የሚኖሩ ኢትዮጵያውያን በጣና ሐይቅ ዙሪያ በፍጥነት በመስፋፋት ላይ ያለውን በተለምዶ እምቦጭ ተብሎ የሚጠራ አረም ግስጋሴ ለማስቆም ስራ ሊጀምሩ አቅደዋል። በሀገር ውስጥ የሚኖሩ ኢትዮጵያውያንን የሀገር ውስጥ አቅምና ተግባራዊ እንቅስቃሴ አካል በማድረግ በሌሎች የዓለም አቀፍ ተቋማት እገዛንም አክሎ የተጀመሩ ስራዎችን ግሎባል ኮሊሽን ፎር ሌክ ጣና ሬስቶሬሽን በተባለ ጥምረት በማደራጀት ላይ ይገኛሉ። የችግሩን ምንጭና መፍትሄውን በተመለከተ ሰፊ ጥናት አካሂደው ማጠናቀቃቸውንና አረሙን በአምስት ዓመታት ውስጥ ሙሉ ለሙሉ ለማጥፋት በዝርዝር ጥናት ላይ የተመሰረተ መሪ እቅድ ማውጣታቸውን ቡድኑ አስታውቋል። የቡድኑ ስራ አረሙን ከማጥፋት ዘልቆም እንደሚሄድ ነው የገለጹት። ጽዮን ግርማ የማህበሩ መስራችና ዳይሬክተርን አነጋግራለች።
ዶክተር ሰለሞን ክብረት እባላለሁ። የስነ ህይወት ባለሙያ ነኝ። በካሊፎርኒያ ዩኒቨርሲቲ ውስጥ በጣና ጉዳይ ያገባናል ያሉ ኢትዮጵያውያን የመሰረት ነው ህጋዊ ማህበር አሜሪካ ውስጥ ግሎባል ኮአሊሽን ፎር ሌክ ጣና ሬስቶሬሽን ይባላል። ይህ ማህበር ምንም እንኳ እድሜው አንድ ሶስት ወር ብቻ ቢሆንም በርካታ ስራዎችን ሰርተዋል። በግሎባል ኮአሊሽን ውስጥ የማኔጅመንት ኮሚቴ ወደ 12 የሚሆኑ ከተለያየ ዩኒቨርሲቲዎች ውሃና ውሃ ነክ ነገሮች ላይ ከፍተኛ ኤክስፐርቲዝ ያላቸው ሰዎችን ሰብስበናል። ከዛ በተጨማሪም በስትራቴጂክ ስራዎች ላይ እንደ ወርልድ ባንክ ባሉ ትልቅ እንትኖች ውስጥ የሰሩ ኢትዮጵያውያንንም አካተናል። እነዚህ ኢትዮጵያውያን እዚህ አሜሪካ ውስጥ ብቻ ያሉት፣ የተወሰኑት ከካናዳ ነው የኛ ሜምበር የሆኑት። ስለዚህ ግሎባል ኮአሊሽን አጠቃላይ አመሰራረቱ የጣናን ጉዳይ በዘላቂነት ለመፍታት ሶስት አይነት ድጋፍ ለመስጠት ቴክኒካል፣ የማቴሪያል እና የፋይናንሽያል ድጋፍ በመስጠት ጣና አሁን ካለበት ችግሮች ተላቆ በዘላቂነት ለአካባቢው ህብረተሰብ ጥቅም መስጠቱን እንዲቀጥል ለማድረግ የተቋቋመ ለትርፍ ያልሆነ ድርጅት ነው።
ይሄ ድርጅት በአውሮፓም እንዳለ ያነበብኩ ይመስለኛል አንድ የምስረታ የጻፋችሁት ወረቀት ላይ። ምን ያህል ይሆናል ቁጥራችሁ ኢትዮጵያኖች በዚህ ስር የተሰባሰባችሁ?
ስንጀምር 12 ሆነን ነው ከአሜሪካና ከካናዳ የጀመርነው። ከዛ በኋላ ግን ብዙ ኢትዮጵያውያንን ማንቀሳቀስ ችሎ ይሄ ማህበር አሁን ከ200 በላይ አባላት አሉ። እዚህ አሜሪካ ውስጥ፣ ካናዳ ውስጥ፣ አውስትራሊያ እንዲሁም አውሮፓ ውስጥ፣ የተለያዩ የአውሮፓ ሀገራት ውስጥ ያሉ ኢትዮጵያውያንም እዚህ ማህበር ውስጥ አባላት ሆነዋል። ስለዚህ አሁን ስርጭታችን በትክክልም ስማችን የሚገልጽ ግሎባሊ ለጣና የሚሆን ድጋፍ ለመስጠት የተቋቋመ ማህበር ነው።
በጣና ላይ የተከሰተው የእምቦጭ አረም ለጣና ትልቅ ስጋት መሆኑ መገለጽ ከጀመረ መነገር ከጀመረ ቆይቷል። ለሱም የሚሆን መፍትሄ የተለያዩ ሰዎች ሲጠቁሙ ቆይተዋል። እና እናንተ ይህንን ያቋቋማችሁት ይህንን አረም ምን ለማድረግ ነው?
በጣም ጥሩ ጥያቄ ነው። መነሻው በሶሻል ሚዲያ ላይ የተለያዩ ጣናን በተመለከተ ሪፖርቶች መውጣት ሲጀምሩ እና ጣና አሁን ያለበት ጉዳይ እጅግ አስደንጋጭ የሆኑ ሪፖርቶች መውጣት ሲጀምሩ እኛም ምን ማድረግ አለብን የሚለውን በመነጋገር ነው የጀመርነው። ስለዚህ ጣና ላይ መሰራት ላለበት ስራ ድጋፍ ለመስጠት አሁን ያለው የእምቦጩ ስርጭት ምን ይመስላል፣ መጀመሪያ ጥናት መደረግ ነበረበት። ወቅታዊ የሆኑ ጣና የተደረጉ ጥናቶች የ2014 ወይም ከ3 ዓመት በፊት የተደረጉ ጥናቶች ናቸው። አሁን ወቅታዊ ጥናት አልነበረም። ስለዚህ መጀመሪያ ያደረግነው ምንድን ነው? ቴክኒካል ሰዎችን ወደ ጣና በመላክ ጣና አካባቢ ላይ በርካታ ቀናት ቆይተው ከባህር ዳር ዩኒቨርሲቲና ከአካባቢ ጥበቃ ባለስልጣን ጋር በመሆን ይህን ጥናት በሰፊው ጣናን ዙሪያውን በመዞር ጣና ላይ ያለው የእምቦጭ ስርጭት ብቻ ሳይሆን ያመጣውስ ተጽዕኖ ምንድን ነው? እምቦጩ ውሃ ላይ መኖሩ ነው ተጽዕኖ ወይስ ሌላ ኢኮኖሚው ላይ የማህበረሰቡ ኑሮ ላይ ያመጣው ተጨባጭ የሆነ እንትን አለ? ይህንም ነገር አንዴ ካወቅን በኋላ የችግሩን ስፋት ካወቅን በኋላ ምንድን ነው መፍትሄዎች፣ የመፍትሄ አቅጣጫዎች ምንድን ነው፣ ምን ምን መሰራት ነው ያለበት? እንግዲህ የችግሩን ስፋት ባወቅን ቁጥር ነው እያንዳንዱን እንደገና ደግሞ መሰራት ያለበትን ስራ እናውቃለን። ይህን ካደረግ ጥናቱን ካጠናን በኋላ ከአካባቢ ጥበቃ ባለስልጣን ጋር እና ቁጭ ብለን ምንድን ነው ያደረግነው፣ የሚቀጥሉት 5 ዓመታት መሰራት ያለባቸው ዝርዝር ስራዎች ወይም ሮድማፕ አዘጋጀን። ስለዚህ አካባቢ ጥበቃ ባለስልጣን ይህን ዝግጅት በመምራት እኛ ቴክኒካሊ እዚህ ላይ ኢንቮልቭ ማድረግ ከጥናታችን ተነስተን ከሌሎች ስራ እንደገና ደግሞ በሌሎች ሀገራት ከተሰሩ ስራዎች በመነሳት ምን ስራዎች ናቸው በአምስት አመት ውስጥ መስራት ያለበት የሚለውን በዝርዝር ካወጣን በኋላ ነው። እኔ አሁን በቅርቡ ነው በዚህ ወር መጀመሪያ ላይ ወደ አሜሪካ የተመለስኩት። ይሄን ጥናት ሁሉ አድርገን ከካይ ባለስልጣን ጋር ሚሞራንደም ኦፍ አንደርስታንዲንግ ወይም የመግባቢያ ሰነድ ተፈራረም። ይሄ መግባቢያ ሰነድ ምንድነው ያሳየው? ምን ሰፖርት እኛ እንደምንሰጥ እና ደግሞ በተለይ ደግሞ በአንደኝነት በውጭ ሀገር ከኢትዮጵያ ውጭ ያሉ ኢትዮጵያውያን እና ሌሎች ይሄ ጉዳይ ይመለከተናል ለዚህ ድጋፍ መስጠት እንፈልጋለን የሚሉ ዓለም አቀፍ ተቋማትን ሁሉ በማንቀሳቀስ ለጣና የሚያስፈልገውን ሪሶርስ በእኛ በኩል ቻናል እንዲደረግ የሚል የመግባቢያ ሰነድ ተፈራርመን ነው የመጣ ነው። ከዛ አሁን ከመጣን በኋላ ደግሞ በተለያዩ ስቴቶች ስራዎችን ጀምረናል።
ከጀመራችሁት ስራ በፊት ይሄንን ጥናት ካደረጋችሁ የመግባቢያ ሰነዱን ከተፈራረማችሁ በኋላ በዋናነት ምን ቢደረግ በአጭር ጊዜ ውስጥ ይሄንን ችግር መቅረፍ ይቻላል? በረጅም ጊዜስ ብላችሁ ያስቀመጣችሁ ትቅድ ምንድን ነው? ያንን ለማድረግስ ምን ያህል ገንዘብ ያስፈልጋል የሚል አወጣችሁ በጥናታችሁ መሰረት?
ጥናቱ አሁን የሚያሳየው ምንድን ነው? አሁን ጣና ላይ 20 ቀበሌዎችን ወይም 140 ኪሎ ሜትር የሸፈነ ከሰሜን እስከ ሰሜን ምስራቅ የጣና ክፍልን የሚሸፍን የእንቦጭ ስርጭት አለ። ይህም በሄክታር 5030 ሄክታር የሸፈነ የእንቦጭ ስርጭት አለ። እነዚህ አካባቢዎች ላይ ያለውን እነዚህ በ20 ቀበሌዎች ውስጥ በተለይ በዋነኛ የተጠቁት 18 ቀበሌዎች ላይ ያለውን እንቦጭ ሙሉ ለሙሉ ለማስወገድ ቢያንስ 3 ማሽኖች ያስፈልጋሉ። አንደኛው ማሽን ደንቤ አካባቢና ሊቦ ከንከምን ይዞ የሚሰራ፣ ሁለተኛው ደግሞ የተወሰነውን ሊቦ ከንከምና የጎንደር ዙሪያን ይዞ የሚሰራ፣ ሶስተኛው ማሽን ዴራና ፎገራን ይዞ የሚሰራ ነው። ምክንያቱም እያወራ ያለው ወደ 140 ኪሎ ሜትር ዝመት ያለው ነው። ስለዚህ እያንዳንዱ ማሽን ቢያንስ በ30 ኪሎ ሜትር ከዚህ መስራት ይችላል ማለት ነው። ይሄ አንደኛው አማራጭ፣ ምክንያቱም እንቦጩ በፍጥነት ከቦታው መነሳት አለበት። አሁን ያለው በተለይ የክረምት ወራት ከመድረሱ በፊት በፍጥነት መስራት አለበት። ስለዚህ እነዚህ 3 ማሽኖች ያስፈልጋሉ። ከ3 ማሽኖቹ በተጨማሪ ደግሞ ማሽኖቹን እነዚህ ቦታዎች እንቦጭ የተጠቁ ቦታዎች በሙሉ ወደብ የላቸውም ከደንቢያ በስተቀር ጎርጎራ ላይ ካለው ወደብ በስተቀር። ስለዚህ ምን ያስፈልጋል? ኮንቬይንግ ቤልት የሚባሉ ማሽኖቹ ከውሃ ላይ ያለውን እንቦጭ ከሰበሰቡ በኋላ ያንን ወደ የብስ ማስተላለፍ የሚችሉ ኮንቬይንግ ረጃጅም ቤልቶች ያስፈልጋሉ። ከዛ በኋላ ደግሞ ከተሰበሰበበት ቦታ ላይ ከእያንዳንዱ ቦታ ላይ ደግሞ እየተወሰደ ትልቅ ጉድጓዶች ውስጥ መከማቸት መቻል አለበት። ከተከማቸው በኋላ ወይ ለኮምፖስትነት ለማዳበሪያነት ይውላል፣ ወይም ደግሞ እንደ አማራጭ ደግሞ ለከብቶች መኖ ለማድረግ ደግሞ የወልዳ ዩኒቨርሲቲ ጥናት ለማድረግ እንቅስቃሴ ላይ ናቸው። ስለዚህ እነዚህ ዘላቂ የሆኑ የመጀመሪያው ስራ ምንድነው? እንቦጭ ማስወገድ ስራ ያስፈልጋል። ይሄ ስራ ከአሁን ጀምሮ በሚቀጥሉ 2 ዓመታት ውስጥ በፍጥነት መሰራት ያለበት ስራ ነው። ከሁለት ዓመታት በኋላ ደግሞ በሚቀጥሉ 3 ዓመታት ምክንያቱም አጠቃላይ ያዘጋጀ ነው የ5 ዓመት ፕላን ነው። 3 ዓመታት ደግሞ በዋነኝነት መሰራት ያለበት የአካባቢ ጥበቃ ስራዎች ያስፈልጋሉ። ይሄም ምን ማለት ነው? ወደ ጣና የሚገቡ ወንዞች ከፍተኛ የሆነ ንጥረ ነገር ከአፈሩ ላይ አጥበው ስለሚመጡ እነዚህ ወደ ጣና የሚገቡ ወንዞች የመግቢያ ቦታዎች፣ በተለይ ደግሞ ወንዝ መግቢያ ቦታዎች ናቸው በሰሜኑ የጣና ክፍልና በሰሜን ምስራቁ የጣና ክፍል የተጎዱት። እነዚህ ቦታዎች ሙሉ ለሙሉ ሪከቨር ለማድረግ እንዲቻል ወይም ደግሞ በውስጥ ያለው አፈር ይዘው ሲመጡን አፈር ለመቀነስ እንዲቻል የዛፍ ተከላ ስራዎች ያስፈልጋሉ። የአስተራረስ ዘዴዎች መቀየር አለባቸው። የከብቶች መኖ ተጨማሪ አማራጭ እንትኖች መቅረብ መቻል አለባቸው። እነዚህ ስራዎች ደግሞ ለመስራት 3 ዓመቱ ብቻ አይበቃም። ይሄ እንግዲህ 5 ዓመት ፕላን ምንድን ነው? ከዛ በኋላ ደግሞ ሌላ 5 ዓመት ፕላን እየተባለ የሚሰራ ነው። ስለዚህ አጠቃላይ መጀመሪያው ለእንቦጩ ለማስወገድ እስከ 700,000 የአሜሪካን ዶላር ያስፈልጋል። ሌላው የአካባቢ ጥበቃ ስራዎችን ለመስራት ደግሞ 2.3 ሚሊዮን ዶላር ያስፈልጋል። አጠቃላይ የ5 ዓመቱ በጀት 3 ሚሊዮን ዶላር ያስፈልጋል።
በጣም እናመሰግናለን ለሰጠህን ማብራሪያ ዶክተር ሰለሞን። ይሄ እንግዲህ የመጀመሪያችሁ ነው። እኛም በቀጣይ ስራችሁን እየተከታተልን ምን እንደደረሳችሁ እንዘግባለን። እግዜር ይስጥልኝ።
አመሰግናለሁ ሲሆን
እንግዲህ የዛሬው የጋቢና ቪኦኤ ጉዟችን በዚሁ ወደ መጠናቀቁ ነው። ሄኖክ፣
አዎ፣ ፌስቡክ አት ቪኦኤ አማሪክ ላይ አስተያየቶቻችሁን እንቀበላለን፣ ለአየር እናበቃለን። ሀሽታግ ጋቢና ቪኦኤን በመጠቀም በፌስቡክም በትዊተር አስተያየቶቻችሁን ላኩልን።
በሰላም በጤና ያገናኘን። ስናስተናግዳችሁ ያመሸነው እኔ መስታወት አራጋውና
ሄኖክ ሰማእግዜር ነን። ዝግጅታችንን በቴክኒክ ያቀነባበረው ሞክቢል ያብሮ ጋር በመሆን ነው የምንሰናበተው። መልካም ምሽት።
መልካም ምሽት።